Gambino VOA.
የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ሰላም ለእናንተ ይሁን። ጋቢና ቪኦኤ ተጀመረ። ከአሜሪካ ድምጽ ለዛሬ ከሚሰሙት መሰናዶዎች መካከል
ታሳዎች ላይ ምንም አንስያት እንደሚያደርስ አረጋግጦታል።
የሚያጠፋ አይደለም። ቅጠሎቹ ትንሽ ተቆርጠው ከመላጥ በሳይንሳዊ ዘዴ ሪፖርቱ የተጠናከረ አለንና ከዛ ውጭ የሚያጠፋ አይነት ሆነ አልተገኘም።
በጣና ሐይቅ ላይ የተንሰራፈውን አረም ማጥፊያ መድኃኒት መቀመማቸውን ያስታውቁት መርጌታ በላይ አዳሙና የደብረ ማርቆስ ዩኒቨርሲቲ የምርምርና ማህበረሰብ አገልግሎት ምክትል ፕሬዚደንት ሲስተር ገነት ደጉን ነው በተከታታይ የሰማናቸው። ሙሉ ዘገባው በምሽቱ ይደመጣል።
እሺ ወለድሽ እንዴት ነሽ ነው እንጂ ትምህርት ላይ ሲስተር መማርህን እንደ ይሄ ማባከን ምቆጥሮሽ አላግ።
ናርዶስ ግርማ ትባላለች። የወሎ ዩኒቨርሲቲ ዘንድሮ ካስመረቃቸው የህክምና ባለሙያዎች ከሴቶች በከፍተኛ ውጤት ተሸላሚ ሆናለች። ከዚህ በቃችበትን ጉዞ የሚያስቀኝ መሰናዶ ቆየት ብሎ ይስማል። ተጨማሪ ጉዳዮችም ተካተዋል። አብታሙ ዘዩም የዕለቱን መሰናዶ እመራለሁ። ኤልያስ አስማረ ምህንድስናውን ያከናውናል። ኤደን ገረመው ደግሞ አስከትላ አጫጭር የዓለም ዜናዎችን ታሰማናለች።
አመሰግናለሁ አብታሙ። በድጋሚ እንደምናምሽታችኋል። ህዝባዊ ወያነ ሐርነት ትግራይ በፌደራል የህዝብ ተወካዮች ምክር ቤትና ፌደሬሽን ምክር ቤት የሚገኙ አባላቱ ከዛሬው ዕለት ጀምሮ እንደሚለቁ አስታወቀ። የፓርቲው ስራ አስፈጻሚ አባል አቶ ጌታቸው ረዳ እንደገለጹት ፓርቲያቸው ከዛሬ ዕለት ጀምሮ በፌደራል ደረጃ ህጋዊ መንግስት የለም ብሎ ስለሚያምን በሹመት በፌደራል መንግስት የሚገኙ የህወሓት አባላትም እንደሚለቁ ገልጸዋል። የትግራይ ክልል ከአሁን በኋላ ሀገራዊ ከሆኑ ለህብረተሰብ ማህበራዊና ኢኮኖሚያዊ ጥቅም ከሚሰጡ የፍትህ ተቋማት ጋር ብቻ ነው ግንኙነት የሚኖረው ሲሉም ጨምረው አስተውቋል። ዘገባውን ያደረሰን ሙልጌታ ጽባሃ ነው። በሌላ በኩል አፈጉባኤ አደም ፋራ እንደሚሉት ሰኔ 3 ቀን 2012 ዓ.ም የህዝብ ተወካዮች ምክር ቤት ህገ መንግስታዊ ሂደቱን በጠበቀ መልኩ ምርጫውን አራዝሟል። ሆኖም ለህገ መንግስቱ ተገዢ ያልሆኑና ሰላም የማይፈልጉ ቡድኖች ህዝቡን የማወናበድ ስራ እየሰሩ ይገኛሉ ነው ያሉት። ከነዚህ ውስጥ አንዱ የትግራይ ክልል መሆኑን የገለጹት አቶ አደም ፋራ በስካሁኑ እንቅስቃሴ ክልሉ ህገ መንግስቱን አደጋ ላይ ጥሏል ብለዋል። ምርጫ ማስፈጸም የምርጫ ቦርድ ስራ ሆኖ ሳለ ይህ ህገ መንግስታዊ በሆነ መልኩ ምርጫ ቦርድ በማቋቋም አግላይ በሆነ መንገድ ምርጫ አካሂዷል ነው ያሉት። አካሂዱ በግልጽ የህገ መንግስቱን ድንጋጌ የሚጥስና ክልሉም ህገ መንግስታዊ ስርዓቱን አደጋ ላይ እንደጣለ ይቆጠራል ብለዋል። ክልሉ ይህን ድርጊት ፈጽሞ በመገኘቱ ህገ መንግስታዊ እርምጃ ሊያስወስድ የሚችል በቂ የህገ መንግስት መሰረት እንዳለም አመላክቷል። ከነዚህ እርምጃዎች መካከል ህግ አውጪውንና ህግ አስፈጻሚውን ማገድ የሚያስችል ህገ መንግስታዊ አካሄድ አንዱ መሆኑንም ተቀምጧል። ቀጥሎም ለፌደራል መንግስት ተጠሪ የሆነ ጊዜያዊ መንግስት ማቋቋምና የፌደራል የጸጥታ አካላትን በማስተማራት ህገ መንግስቱን አደጋ ላይ የጣለውን ድርጊት መቆጣጠር ሌላው መሆኑንም ይገልጻሉ። አፈጉባኤው አያይዘውም ከዚህ በኋላ ህዝቡም ሆነ በየደረጃው ያሉ ምክር ቤቶች የሐሰት ፕሮፖጋንዳ ለሚነዙ ቡድኖች ጆሮአቸውን ሳይሰጡ መደበኛ ስራቸውን አጠናክረው የሚቀጥሉ ይሆናል ብለዋል። እነዚህ ቡድኖች ለጥፋት መንገዳቸው ያመቻቸው ዘንድ በየአካባቢው ያሉ ምክር ቤቶችን ሊጠቀሙ እንደሚችሉም ይገልጻሉ። በመሆኑም በየአካባቢው ያሉ ምክር ቤቶች እንደተለመደው አስፈጻሚውን አካል የመቆጣጠርና የመከታተል ስራቸውን መቀጠል እንዳለባቸውም አሳስቧል። የቡድን አጠቃላይ ሀገራዊ ሁኔታውን አሃዳዊ የማስመሰል እንቅስቃሴ ይስተዋልበታል የሚሉት አፈጉባኤው እንደውም አሃዳዊነት ከለውጡ በፊት ነበረ ብለዋል። ከለውጡ በፊት በየአካባቢው ህገ መንግስቱና የፌደራል ስርዓቱ ተግባራዊ ከመድረግ አኳያ ሰፋፊ ክፍተቶች ይታዩ ነበርም ብለዋል። በየክልሉ የሞግዚት አስተዳደሮች ተመድበው ይሰሩ እንደነበረ የሚያስታውሱት አቶ አደም ከለውጡ ወዲህ በእነዚህ ጉዳዮች ላይ መሰረታዊ ለውጦች እየታዩ ነው ሲሉም ተናግረዋል። የሱዳን መንግስትና የአማጽያን ንቅናቄዎች በደቡብ ሱዳን መዲና ጁባ ላይ ባለፈው ሳምንት ማብቂያ የሰላም ስምምነት በመፈራረማቸው በሱዳንና በአለም ዙሪያ የደስታ ስሜት መፍጠሩ አስታውቋል። ስምምነቱ በመሸምገል ተግባር የደቡብ ሱዳን ፕሬዝዳንት ሳልቫኪር ጠቅላይ ሚኒስትር አብይ ትልቅ ሚና እንደነበራቸው ተናግረዋል። የተባበሩት መንግስታት ድርጅት፣ የአውሮፓ ህብረትና ሶስቱ የሚባሉት ኖርዌይ፣ ብሪታንያና ዩናይትድ ስቴትስ የሰላሙን ስምምነት አሞግሰዋል። የሱዳን ህዝባዊ ሀርነት ንቅናቄ የተባለው ንቅናቄ መሪ አብዱል አዚዝ ሂሉ ግን ስምምነቱን አልፈረሙም። የሱዳን ጠቅላይ ሚኒስትር አብደላ ሐምዶክ ስምምነቱ የስልጣን ጉዳይ ሳይሆን ጥይቶችን በልማት ለመተካት የሚያስችል አዲስ ምዕራፍ ለመክፈት ነው ሲሉ ተናግረዋል። የኡጋንዳ የጤና ባለስልጣናት በገለጹት መሰረት ዓለም አቀፉ የኮሮና ቫይረስ ወረርሽኝ ከገባበት ጊዜ አንስቶ ደም የሚለግሱ ሰዎች እየቀነሱ በመሄዳቸው እንዲሁም ትምህርት ቤቶች በመዘጋታቸው የደም አቅርቦት ክፉኛ ቀንሷል ይላሉ። ይህም ከባድ ጉዳት እንደሚያደርስ ተገልጿል። በምስራቅ አፍሪካዊቱ ሀገር ደም በብዛት የሚለግሱት የሁለተኛ ደረጃ ትምህርት ቤት ተማሪዎች እንደሆኑ የተነገረ ሲሆን ነገር ግን ትምህርት ቤቶች ካለፈው መጋቢት ወር አንስቶ እንደተዘጉ ተገልጿል። ደም ለጋሾችን በማስተባበር ተግባር የሀገሪቱን ባለስልጣናት የሚረዳው የኡጋንዳ ቀይ መስቀል ደም ለጋሾችን ለመመልመል ከባድ መሆኑን ሲያስረዳ አንዳንድ ሰዎች ተገቢ ምግብ ስለማያገኙ የሰውነታቸው የደም መጠን በጣም ዝቅተኛ ነው ይላል። አድማጮች፣ ለሰዓቱ ያዝንላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀን የጋቢና ፕሮግራሞች ጋር አብራችሁ ታመሹ ዘንድ እጋብዛለሁ። ደንገረሞ ከዋሽንግተን ዲሲ።
ጋቢና ቪኦኤ ከአሜሪካ ድምጽ ይከተላል። አብራችሁን ስለሆናችሁ እናመሰግናለን። የማህበራዊ ገጾቻችን ወዳጆች በመሆን አዳዲስና ትኩስ መረጃዎችን እንድታገኙ ይሁን። ወደ ቀዳሚው ጉዳይ እንሻገር። ግዙፉ የኢትዮጵያ ሐይቅ ጣና በመጤ አረም ምክንያት በህልውናው ላይ አደጋ ተጋርጦበታል። እንቦጭ የተባለው ይህ አረም 50 ሺህ ሄክታር የሚሆነውን የሐይቁን ክፍል የወረረ ሲሆን የአካባቢው ነዋሪዎችና በጎ ፈቃደኞች ሐይቁን ከአረም ነጻ ለማውጣት በጉልበትና በማሽኖች እየታገዙ ጥረታቸውን ቀጥለዋል። ከዚህ ባሻገር ደግሞ በግል ምርምር በማድረግ መፍትሄ ያሉትን ይዘው ብቅ የሚሉትንም እያየን ነው። የእጸ ሕይወት እጽዋት ማዕከል ኃላፊ የሆኑት መርጌታ በላይ አዳሙ አንዱ ናቸው። እሳቸው የቀመሙት መድኃኒት አረሙን ለማጥፋት አቅም እንዳለውና በሚመለከታቸው አካላት እውቅናና ምስክርነት እንደተቸረውም ተናግረዋል። የደብረ ማርቆስ ዩኒቨርሲቲ የምርምርና ማህበረሰብ አገልግሎት ምክትል ፕሬዚደንት ሲስተር ገነት ደጉ በበኩላቸው መድኃኒቱን ለመመርመር የተቋቋመው 5 አባላት ያሉት ኮሚቴ ውጤታማ ምላሽ እንዳላገኘ ለአሜሪካ ድምፅ ተናግረዋል። በጉዳዩ ላይ አስቴር ምስጋናው ያሰናዳችው ሰፋ ያለ ዘገባ እንደሚከተለው ይደመጣል።
መርጌታ በላይ አዳሙ የእጸ ሕይወት እጽዋት ምርምር ማዕከል ባለቤት ናቸው። ባለፈው ዓመት በጣና ሐይቅ ላይ የተከሰተውን የእንቦጭ አረም የሚያጠፋ ባህላዊ መድኃኒት አለኝ በማለት ወደ ተለያዩ የመንግስት ተቋማት እንዳመሩና ብዙም ተሰሚነት እንዳላገኙ ይናገራሉ።
እስከ ደርሰ መስተዳደር ለግብርና ቢሮ ለሁሉም ተቋማት ጉዳዩን አቅርቤ ነበረ። በሩን ምንም የከፈተልኝ አካልም አላገኘሁም። ከዛ ሄጄ ቆምኩኝ።
ተስፋ ባለመቁረጥ ወደ ተለያዩ ተቋማት እየሄዱና የምርምር ውጤቱን እያሳዩ አንዳንዶቹም የእውቅና የምስክር ወረቀት እንደሰጧቸው መርጌታ በላይ ያስረዳሉ።
ኢትዮጵያ አእምሯዊ ንብረት ጽሕፈት ቤት የምስክር ወረቀት ሰጥቶኛል። እንደገና የባህር ዳር አሳ ምርምር ኢንስቲትዩት በውሃው ላይ በአሳዎች ላይ ምንም አይነት ጉዳት እንደማያደርስ አረጋግጦታል። የባህር ዳር ዩኒቨርሲቲ በተግባር አይተው መድረኩን አረጋግጠዋል። ከዚህ አልፎ ራሴ የተመራማሪው ራሱ ሰርቼዋለሁኝ።
ለምርምር ውጤታቸው እውቅና እንደሰጡ ከተገለጹ ተቋማት አንዱ የኢትዮጵያ አእምሯዊ ንብረት ጽሕፈት ቤት ነው። የጽሕፈት ቤቱ የፓተንት ክፍል ቡድን መሪ አቶ ጌታቸው ጣፋ የሚከተለውን አስተያየት ሰጥተዋል።
አነስተኛ ፈጠራ በሚል ለእሳቸውም የሰጠናቸው ከረቋ እጽዋት የሚዘጋጅ የእንቦጭ አረም ማጥፊያ መድኃኒት ነው የሚለው በኢትዮጵያ ደረጃ አዲስነቱን አረጋግጠን ማለት ያው ቼክ የምናደርግባቸው ዘዴዎች አለ። እዛ መሰረት ሰጠናቸዋል። ግን እሳቸው እንዳሉት በ24 ሰዓት በምናምን የሚለው ሳይሆን ግን 7 ቀን እንደዚህ ተደርጎ እንትኖቹም ገለዋቸዋል የሚለው የሪሰርች ዘዴን የተከተለውን ዘዴ ፋይል ውስጥ ዶክመንት ውስጥ ያኒስ ሰውዬ ያረኩባቸው ከባህር ዳር ቴክኖሎጂ ኢንስቲትዩት ጋር ምናምን ሰራው ስላለ ምርምሩ የተሰራበት ቦታ ሄደን ቼክ እናደርግ። ፓተንት ማግኘት ማለት ወይም ይህን መብት ማግኘት ሰውዬው በቀጥታ ወደ ስራ ይገባሉ ማለት ሳይሆን ከኛ በኋላ ይህንን ቼክ የሚያደርጓል። ፈጠራውን ተግባር ላይ ለማዋል ወደ መድኃኒትን ቁጥጥር ባለስልጣን ወደዛ ነው የሚሄዱት። እነሱ ናቸው ያንን አረጋግጠው ፈቃድ የሚሰጧቸው።
ውህዱ ምንድን ነው? ከምን ከምን ነው የተሰራ? ይሄንን ማወቅ አለብን ሲሉ ማሳየት ፈቃደኛ አልሆኑም ሰውዬው።
ባለቤትነት መብቱ ስለተጠበቀ ሚስተርነት ስለሌለው ከዚህ በኋላ ማን ቢነግራቸው ምንም ችግር የለም።
በአማራ ክልል ግብርና ቢሮ የባህር ዳር አሳ ምርምር ዘርፍ አስተባባሪ ዶክተር አላዩ ያለው የባህል መድኃኒቱ በአሳዎች ላይ ለጊዜው ምንም አይነት የጎንዮሽ ጉዳት እንዳላሳየ ይናገራሉ።
በክልሉ ግብርና ምርምር ኢንስቲትዩት ትዕዛዝ ነው የመጡት። ሶስቴም መድኃኒቱ ሰጠናቸው። በጊዜው ምንም ጉዳት አልደረሰባቸውም በአሳዎቹ ላይ። ይሄን አረጋግጠን ሪፖርቱንም ለሳቸው ሰጠናል። ለሚመለከተው አካልም አሳውቀናል። ስጋው ላይ ምን ችግር አለ? በሪፕሮዳክሽን ላይ ለወደፊት ምን ችግር አለ? ምን የሚሉ ረዘም ያሉ እንትሮች የሚጠይቁ ነገሮች ሊኖሩ ይችላሉ። በህይወታቸው ላይ ግን አንድ አሳ እንኳን አልሞተም።
የባህር ዳር ዩኒቨርሲቲ ቴክኖሎጂ ኢንስቲትዩት የኬሚካል ምህንድስና መምህርና የሶስተኛ ዲግሪ ምርምራቸው በእንቦጭ ላይ ያደረጉት ወይዘሮ ፈትፍቴ መለሰ በባህላዊ መድኃኒት ላይ ምርምር እንዳደረጉ ይናገራሉ። መድኃኒቱ እንቦጩን እንዳደረቀውም ይናገራሉ። ውህዱ ከምን እንደተሰራ ግን መርጌታው መናገር አልፈለጉም ብለዋል ተመራማሪዋ።
እኔ ታዘዝኩት ባለቀኝ ነው። በባህር ዳር ዩኒቨርሲቲ ቴክኖሎጂ ሳይንቲፊክ ዳይሬክተር ነው። በግሌ አይደለም የሰራው የረዳዋቸዋል።
ተቋሙ ያውቀዋል።
በተቋሙ ነው የታዘዝኩት። ከዛ በኋላ እንዲያመጡ አደረኩ። በራሴ ፖንድ ማለት ነው 200 ሊትር ይይዝ ፖንዶች አሉኝ ራሴ የምሰራበት ማለት ነው። እዛ ላይ የተወሰነ ቁጥር ያላቸው እንቦጮችን ጨምሬ እንዲረጩ ተደረገ። ሲረጩ በጆክ ቀድና እኔ ሌላ ነገር እንዳይመስላችሁ ኬሚካል እንዳይመስላችሁ ግን ተማር ተጠጡ። ከጠጡ በኋላ የሳቸውን ትራፊ ነው እንቦጭ ያለው። ስለዚህ ጧት 2 ሰዓት ተረጨ እስከ 11 ሰዓት ያየሁት እየተወለገ ሙሉ ለሙሉ አልደረቀ ነበር። ጧት 24 ሰዓት ሲሆን ማለት 70% ደርቆ ምንም ነገር ይቀረው ነገር የለም። 30% ግን አልፎ ከላይ ቀጠሮ አይደለም ግን እንደዚህ ቦዲውን ስታዩ አለ አይደል ለምለም እንዳለ ሳይ መርጌታ ሙሉ ለሙሉ አላጠፋውም። ይምጡና እንደገና ይርጩ ሁለተኛ ደረጃ ሙሉ ለሙሉ አደረቀ። ከዛ አንድ ምርምር አንድ አይደለም ሶስቴ ነው ቼክ መደረግ ያለበት። መርጌታ ድጋሚ ይርጩት ስላቸው ያለውን በሙሉ አውጥቼ አዲስ አርክልት አዲስ እንቦጭ ጨምሬ ለሁለተኛ ጊዜ ረጭት። አሁንም ለሁለተኛ ጊዜ ዘ ሴም ትሬንድ። ለሶስተኛ ጊዜ ደግሞ እኔ እስከበደስ ባይኔ ብቻ ነው ማለት እኔ ስለሁሉ አላውቅም። ለሶስተኛ ጊዜ ረጭት ሲረጭት አሁንም በ24 እስከ 7% የሚያደርገው ሁለተኛ ሲደግም ደረቅ።
ቅጠሉ ነው የሚያደርገው ግንዱ ጀመር
ግንዱን ቅጠሉን ስሩ እንቅጥ ነው የሚያደርገው። በቃ ሶስቴ ቼክ ማድረቁን አሳዎችን አፌክት እንዳላደረገ ባይኔ ይቻለሁ። ነገር ግን አስረዋለሁ በውስጡ ምን እንዳለ ፈትሽ ይቃልስ ሰውዩ ፈቃደኛ ከሆኑ እጽዋቱን አብረን ለቅመን አብረን አዘጋጅተን ደረቁን በደረቅ እንደገና ይወዳቸውን በውህድ አድርገን እንደገና ቼክ መደረግ መቻላለበት።
ምስክርነቱን ጎደሎ ያደረገው ውህዱ ከምን እንደሚሰራ አለማወቁን
እኔ አላወቅም። ውህዱ ቢያሳዩን አብረን ብናዘጋጀው ቼክ ብናደርገው ኢንተርናሽናል የሆነ ፓተንት ራይት ያገኙ ነበር።
የባህር ዳር ዩኒቨርሲቲ ቴክኖሎጂ ኢንስቲትዩት ሳይንቲፊክ ዳይሬክተር ዶክተር ሰይፉ አድማሱ በበኩላቸው መድኃኒቱን ውጤታማ ነው ለማለት ጊዜና ብዙ ምርምር ያስፈልገዋል ብለዋል።
ይህን ብቻ መሰረት አድርጎ በጣም ውጤት እና መጣ ውጤት እንዳለው ተገልጾ ከሆነ እኔ ያን ስህተት ነው ዩኒቨርሲቲው እንዳጸደቀ አድርጎ የመውሰድ ነገር አለና ይሄን ለኔ ትክክል አይደለም። ውይዘን የሳቸው ያገኙት ውጤት የኛ እንደማናረገው የራሳቸው እንደሆነ ሁለተኛ በሶስተኛ ምድግሪ ተማሪዎችን ይዘን የበለጠ ጥናት ሰርተን ውጤቱ ማሳየት አለብን በሚል ተማምነን ውል ያዘጋጀን ባለንበት ኮቪድ መጣ። ኮቪድ ሲመጣ እሳቸው ወደ አዲስ አበባ ሄዱ። ለመገናኘት ሞክረን ነበር በስልክም በኢሜይልም ልከንላቸው። አይኔ አዲስ አበባ ከሌላ ተቋም ጋር ለመስራት እየሞከርኩ ነው ስመለስ እንግዲህ ከእናንተ ጋር መሰራለሁ የሚል መልስ ነበር ሲሰጥ የነበረው ነው።
ከወይዘሮ ፍልስቴ ጋር በነበረኝ ቆይታ ደግሞ አንድም ጥናት 3 ጊዜ መሞከር አለበት የሚለውን 3 ጊዜ ነው የሞከርኩት ነው ያሉት። ትንሽዬ ልንለው እንችላለን።
ያየነው ምንድነው ሲደርቅ ብቻ ነው ያየነው። ውስጥ ያለው ይዘት ምንድነው? ሌላ ተጽዕኖ ሌሎች ነገሮች ላይ ሊያመጣ ይችላል ወይ? በምን ዶዝና በምን መጠን ነው መጨመር? በተለያየ መጠን መሞከር አለበት። በመርጌታውን ለሁለት የሚሰጠ ነው።
የእናንተ ስጋት እንቦጩን ቢያደርቀውም ከብዛ ህይወት ጋር ያለውን የሚያመጣውን የጎንዮሽ ጉዳት በማየት ነው። ግን አሁን አሳ ምርምር ላይ ሄጄ ነበረ እና ምንም አይነት የጎንዮሽ ጉዳት አላሳየም በአሳዎች ላይ ብሎ የምርምር ውጤቱን ሰጥቷል።
አሳ ምርምር ማባሽን በምን ያህል መጠን ነው ጥልቅ ምርምር ጋር ተካሂዶ ነው ወይ?
አንድ ምርምር ግን ውጤታማ ነው ለማለት ምን ያህል ጊዜ ይወስዳል?
ያልኩሻለሁ አያጠፋም።
የማይጠቅም ነገር ነው ማለት ማልችልም ያንንም እያልኩም አይደለም።
እንቦጭን ለማጥፋት በመንግስት የተቋቋመው የጣና ሐይቅና ሌሎች የውሃ አካላት ልማትና ጥበቃ መስሪያ ቤት ኃላፊ ዶክተር አያሌው ወንዴ ደግሞ የመርጌታው ምርምር ውጤት የሚከታተል የምሁራን ስብስብ እንደነበር አስታውሰዋል። ከባህር ዳር ዩኒቨርሲቲ፣ ከአባይ ተፋሰስ፣ ከግብርና ቢሮ፣ ከአካባቢ ጥበቃና ከጣና ሐይቅና ሌሎች የውሃ አካላት ልማትና ጥበቃ መስሪያ ቤት የተውጣጣ ይኸው ቡድን የዛሬ ዓመት ገደማ ባደረገው ግምገማ መድኃኒቱ ውጤት እንዳላመጣ ገልጾ ነበር ይላሉ።
በዚህ ኬሚካል ባዘጋጅ በመጠኑ መሰረት የሙከራ ኩሬዎች በማዘጋጀት የጎንዮሽ ጉዳት አለመኖሩን መኖሩን በውሃ ጥራት ላይ ያለው ተጽዕኖ መኖር አለመኖሩን ኬሚካል አረሙን መማጥፋት ያለው አቅም ደረጃ እነዚህ ናቸው የተሞከሩ። ስለዚህ በዚህ ደረጃ ሪፖርቱ የሚያሳየው ምንድነው? በአሳዎች ላይ የከፋ ጉዳት ባያስከትልም ይላል። በቅጠለ ሰፋፊ ተክሎች በጥቃቅን እንስሳት ላይ ጉዳት ማስከተሉን አረጋግጠዋል። በውሃው ጥራት ላይ ፓራሜትሮች አሉ። pH የሚባለውን ማውረዱን፣ ሶስተኛ አረሙ የመግደል አቅሙ አነስተኛ፣ አራተኛ ደግሞ ከወራት በኋላ እንደገና የማቆጥቆጥ ባህሪ ማሳየቱ። ይሄን ወድን በግልጽ ለማላክተዋል።
ለመርጌታ በላይ የምርምር ውጤት እውቅና የሰጡትም ተቋማት ሳይሆኑ በተቋማት ውስጥ የሚሰሩ ግለሰቦች ናቸው ይላሉ ዶክተር አያሌው ወንዴ።
ሌሎቹ አረጋግጠውላቸዋል የሚባል በርካታ ምሁራን አሉ። በኢትዮጵያ ውስጥ ምሁራን የራሳቸው ፐርሰፕሽን እኔ እንደ ተመራማሪ የራሴን አመለካከት ማስቀመጥ ይችላል። ይሄን ያስቀመጥኩና አመለካከት ተቋማዊ ማድረግ አለብኝ። ባህር ዳር ዩኒቨርሲቲ በተቋም ደረጃ ከኛ ጋር ነው እየሰራ ያለው። ስለዚህ ከፖሊ የሰጠችው የራሷን እይታ ነው። ያን እይታዋን ወደ ተቋማዊ ያልቀየረችው አሳ ምርምር አለ እዚህ አባለኛ አባል ተቋማዊ ያላደረገው መጀመሪያ ሲሰጥ ያኛው ሌላኛው ተቋማዊ እስካልሆነ ድረስ በተቋም ደረጃ ግልጽ ሆነ ደብዳቤ ጽፈናል። ይሄ ኮፒ ተደርጎላችኋል ምላሽ ሰጡኝ ይሄንን ምክንያቱም እርግጠኞች ስላልሆኑ ማለት ነው።
የደብረ ማርቆስ ዩኒቨርሲቲ የምርምርና ማህበረሰብ አገልግሎት ምክትል ፕሬዚዳንት ሲስተር ገነት ደጉ እንደገለጹት ደግሞ መርጌታው እንቦጭን ያጠፋል ብለው ያመጡት ባህላዊ መድኃኒት ለመመርመር 5 አባላት ያሉት ኮሚቴ ተቋቁሞ እንደነበር የምርምር ውጤቱም ውጤታማ እንዳልሆነ በሪፖርት ማቅረባቸውን ይናገራሉ።
ቦታው ላይ ድረስ ተሄደው እንዲሞከር ባለሙያ ዋከ ትራንስፖርቱን አዘጋጅተን ሳቸውን ባሉበት ተሄደ። ማክሰኝት ላይ መድኃኒቱና ቦጮ በፖንድ ላይ ተደርጎ ተሞከረ እና በ24 ሰዓት ነው የሚጠፋው ስላሉ ተጠብቆ ሌሊቱን በሙሉ አድሮ በመጋታው ነው እንግዲህ ሪዛልት የሚሰበሰበው ማለት ነው። የምርምር ውጤቱ ማለት ነው። እና በዛን ሰዓት ሳቸው ሳያድሩ ውጤቱንም ሳያዩ በቦታው የሄደው ቲም ጥለው ወደ ባህር ዳር መጡ። በኋላ ቲሙ ተመልሶ ሪፖርት ጽፏል። ይሄን ሶፍት ኮፒውም አለን ለሚፈልግ ሚዲያ ማቅረብ እንችላለን። እና እሳቸው ጥለው መጡ ባህር ዳር ስራ አለብኝ ብለው ማለት ነው። ከዛ በኋላ እንደ ተቋም በማመልከቻ ስለጠየቁን እንደ ተቋም የምርምር ውጤቱን ሪፖርት መጥተው ይውሰዱ ብለን በተደጋጋሚ ጊዜ ደወልንላቸው። ሊመጡ አልቻሉ። ተሻሽሎ ሊሆን ይችላል እንግዲህ ምርምራቸው። በዛን ሰዓት ግን በነበረው እኛ በሞከር ነው ግን የሚያጠፋ አይደለም። ቅጠሎቹ ትንሽ ተቆርጦ ከማለት በሳይንሳዊ ዘዴ ሪፖርቱ የተጠናከረ አለን እና ከዛ ውጭ የሚያጠፋ አይነት ሆኖ አልተገኘም።
ሁለቱ የስራ ኃላፊዎች ለመርጌታ በላይ ያቀረቡት ጥሪም አለ። በቅርቡ የተሻሻለ የምርምር ውጤት ካላቸው የተቋሞቻቸው በሮች ክፍት ናቸው የሚል ነው።
እድል አለን አሁን ቢሆን ለመሞከር ዝግ አይደለም። አሁን ተገፋን ምናምን የሚሉ አካሎች ያሉ ሁሉ ይምጡና ይሞክሩ። ግን ውጤታማ ካልሆነ ሀብት አናፈስም።
ባለሙያ ተመድቦላቸው እነዛ አሁን የዘገቡት ሚዲያዎችም ባሉበት ይሞከርና እውነተኛነቱ ይረጋገጥ ነው።
በጣና ሐይቅ ላይ የተከሰተው የእንቦጭ አረም 9 ዓመታትን አስቆጥሯል። በመፍትሄው ላይ ግን አሁንም የተደረሰበት ድምዳሜ የለም። ባህላዊና ዘመናዊ አካሄዶችም ሳይታረቁ ቀጥሏል። እንቦጭ በአሁኑ ሰዓት የሀገሪቱን ትልቅ ኃይል 900 ሄክታር አካባቢ መሸፈኑን በቅርቡ እየወጡ ያሉ መረጃዎች አመላክተዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
ጋቢና ቪኦኤ ከአሜሪካ ድምፅ መደመጡን ይቀጥላል። አብራችሁን ስለሆናችሁም እናመሰግናለን። የወሎ ዩኒቨርሲቲ ለአራተኛ ጊዜ በሕክምና ሳይንስ ያሰለጠናቸውን 32 ተማሪዎች በጠቅላላ ሐኪምነት ዘርፍ ከሰሞኑ አስመርቀዋል። ከዘንድሮ ተመራቂዎች መካከል ከሴቶች የላቀ ውጤት በማምጣት የተሸለመችው ደግሞ ናርዶስ ግርማ ናት። የወሎ ዘጋቢያችን መስፍን አራጌ የወጣቷን የትምህርት ጉዞ ባጭሩ ተመልክቶታል።
በመርቃን መድረኩ ደምቀው ከታዩ ተመራቂዎች አንዷ ናት የ27 ዓመቷ ናርዶስ ግርማ። ህይወትን መታደግ በሚጠይቀው የሙያ ዘርፍ ለመሰማራት ቃል ስትገባ በከፍተኛ ማዕረግ ያስመረቃትን ውጤት አስመዝግባ ነው። 3.64 በማምጣት አብሯት ከተመረቁ እንስ ተማሪዎች በቀዳሚነት ካጠቃላዩ ደግሞ አራተኛ ሆና ተሸልማለች። 2005 ዓመተ ምህረት ላይ ከዲላ ዩኒቨርሲቲ በጤና መኮንንነት የተመረቀችው ወጣቷ ታታሪ 2 ዓመት አምባሰል ወረዳ ጎልቦ ጤና ጣቢያ አገልግላለች። ግን የሷ ህልም ተሻጋሪ ነበርና ዳግም ከቀለም ጋር ለተቀልብ ከውቀት ጋር ለተተዋወቅ ወሎ ዩኒቨርሲቲን ተቀላቀለች። እናም ከ5 ዓመት ከመንፈቅ በኋላ ዶክተር ተብላ ተመረቀች። ለሷ ወገንን መርዳት ከምንም የሚቀድም ሰዋዊ ኃላፊነት ነው። ለዚያውም ጤናን ያህል ትልቅ ጸጋ መታደግ።
እኔ በጣም ነበር የምፈልገው ትምህርቱን ማለት በጣም ፈልጌው ነው የገባሁትና ስገባም በደንብ በቃ ተደጋግቼበት ፈልጌው ነው የገባሁት። ያለኝን የምችለውን ሁሉ አድርጌ
መንገዱ አልጋ ባልጋ ሆኖ ፈተናውን በድል ተወጣው አተለም። ሴትነትም ወጣትነትም የራሱ ተግዳሮት ነበረውና
መጀመሪያኛውን ትምህርት ተማርሽ ደሞ ቀጥለሽ የኛውን ትማሪያለሽ ወይ ያገኝሽው ገባሽ ወለድሽ እንዴት ሆንሽ ነው እንጂ ትምህርት ላይ ሴት ስትሆን መማርህን እንደ ይሄ ማባከን ቁጥሩ ሷል አብዛኛው ማለት ነው። እንደዛ አይነት ቻሌንጆች አሉ። እንደዛ አይነት ጥያቄዎችን አለመስማት እኔ ማረገው አብዛኛው አለመስማት ነው። አላማይስ ከሆነ ድረስ መማር ከሆነ አሁን ፕሮግራሚ መማር ነው። መጽሐፍም እንደልብ ለነው ይችላል ላይብረሪውስ አንዳንድ ነገሮችን ለናገኝ ይችላልና ያው ኢንተርኔት ተጠቅማለሁ። መጽሐፍ ትረፍ ኖር አንዳንድ ነገሮችን በደንብ ማየት ፈልግ ኢንተርኔት ገብቼ ቼክ አደርጋለሁ።
የትናንቱ የቤተሰብ አድጋፍ የዛሬዋን ናርዶስ ቀርጾ በማውጣት ትልቅ ሚና ነበረው። ወላጅ አባቷ ግርማ ሐሰንና እናቷ ብርሃን አያሌው
ብዙ ጊዜ ሴፈጆች የቤት ስራ ተጽዕኖ ይኖርባቸዋል። ወንዶች ደግሞ ብዙ ጊዜ ነጻ ስለሚሆኑ በትምህርታቸው የተሻለ እንትን ያገኛሉ። እኛ ቤት ግን እንደዛ አይደለም። ያሳደግናቸው ስራ መስራት ካለባቸው ወንዶችም ስራ ይሰራሉ፣ ሴቶችም ስራ ይሰራሉ። ማጥናት ሲኖርባቸው ደግሞ ሁሉም ሴቶች ብቻቸው ሁሉ ይፈጃሉ። ስለዚህ አሁን በቤት ውስጥ በሁለቱም መልኩ ነው ጠንክረው እንዲያድጉ ተደረግነው።
ልጄ ተወለደችውም ያደገችውም በጣም ትንሽ ከተማ ውስጥ ነው። ወረዋቦ ይባላል። ሲማ ከተማ ነው። በጣም ትሁትና በጣም ስነ ስርዓት ያላት ልጅ ነች። ሁልጊዜ አስተዋይ ናት። ቅድሚያ የምትሰጠው ለትምህርቷ ነው ከምንም በላይ ሁሌም ማለት ነው። ያን ደግሞ እኛ እናበረታታለን። በቃ ሁሌ ሴት ልጅ ጠንካራ በሆነች ቁጥር ውጤታማ እንደምትሆን ስለምናቅ ልጅቷ ሁሌም እንድትበረታ እናግዛለን፣ እንረዳለን።
እንደነገሩን ወረባቦ ቢስቲማ አካባቢ ገጠር ቀመስ ከተማ ከመሆኑ ጋር ተያይዘው የሴቶች ጉልበት የመፈለግ በሴቶች ትዳር የማደግ የሚፈልግ ቤተሰብ አለና ከዚህ አስተሳሰብ እንዴት ነበር ይወጣችሁ?
አዎ ወላጆች ልጆቻቸው ላይ በጣም መስራት አለባቸው። ትምህርት ቤት ላክን አይደለም መሰረቱ። መሰረቱ ልጆች ቤት ውስጥ በአግባቡ ማጥናት፣ መጽሐፍቱን ማቅረብ፣ ማገዝ፣ በትምህርት ደረጃ የት ደረጃ እንዳሉ ክትትል ማድረግ፣ መምህራን የመጠየቅ፣ እነዚህ በጣም አስፈላጊና መሰረታዊ ናቸው። ይሄን ውጤት ያገኘነው ለልጆቻችን ሁልጊዜ ክትትልና ቁጥጥር በማድረግና የስራ ጫና ባለመፍጠር ነው። ስለዚህ ይሄንን ማህበረሰቡ ተገንዝቦ ልጆቹ ላይ ስራ መስራት አለ። መውለድ ብቻ ያው ግብ ስላል አይደለም።
ቤተሰቡ በቀለም ቀንድነት አይታማም። ከስድስት እህትና ወንድሞች 4ቱ የዩኒቨርሲቲ ደጅ ረግጠዋል። 2ቱ ደግሞ በመጀመሪያና በመሰናዶ ትምህርት ላይ ይገኛሉ። በግብርናው ዘርፍ የመጀመሪያ ዲግሪ ያላቸው አቶ ግርማ ትምህርታቸውን የመቀጠል ጥልቅ ፍላጎት ቢኖራቸውም የትኩረት አቅጣጫቸውን ወደ ልጆቻቸው ለማድረግ ያስገደዳቸውን እውነት እንዲህ ይገልጹታል።
ለኔ ጊዜ ስመለከት የልጆችን ጊዜ መክፋት የለብኝም። ምክንያቱም በግሌ ነው ተማርኩት ያለው። ልጆችን ላይ ኢንቨስት ማድረግ አለብኝ ስላልኩኝ በተለይ 3 ልጆች ናርዶስን ጨምሮ ዩኒቨርሲቲ በነበሩበት ጊዜ በጣም ይከብደኝ ነበረ ለማስተማር። ምክንያቱም የኔ ደሞዝ ወደ 3 ተከፍሎ ወደ ልጆች ይሄዳል። በባለቤቴ ገንዘብ ብቻ ነበር የምተዳደረው።
የኔ ትምህርት አለመቀጠል በልጆቼ ስኬት ይካካሳል ይላሉ አቶ ግርማ።
በሁሉም በጣም ጠንካራ ሆነው እንዲወጡ ወንዶችም ሴቶችም ስራ ሰርተናል። ፈጣሪ እናመሰግነው። ለግሌ ያስቀመጥኩት ጥሪት የለኝም። ጥሪቴን በሙሉ ኢንቨስት ያደረኩት ልጆች ላይ ነው።
የሲቪል ኢንጂነሪንግ ተመራቂውና የናርዶስ ታላቅ ወንድም ኪሮቤል ግርማ እንደሚለው በጋራ የገነቡት ጥረት የጋራ ፍሬ እያፈራ ነው።
ያው ናርዶስ ጋር ያው ትናሽ እህቴ እንደመሆኑ ከ7ኛ ክፍል በኋላ አብረን የተማርነው ቤት ውስጥ በሚኖረው ጥናት አብረን እናጠናለን። የስራ ክፍላችንም ያው እኩል ተከፋፍለን ነበር የምንሰራው። እሷ ብቻዋን ጫና እንደርስባት አላደርግም ነበረ። ቤት ስራ አብረን እንሰራለን፣ የሚቸግራትን እንረዳለን። እሷም እንደዛው ማለት ነው። ድሮም ጠብ ብቃት ነበር አሁንም እንደዛው እንደጠበቅኩት ያገኛል።
ታናሽ ወንድሟ ልዑል ግርማ ደግሞ ያለ መስዋዕትነት ጣፋጩን ፍሬ መቅሰም እንደማይቻል ከህቴ ተምሬያለሁ ይላል።
ከሰሰርኩ በጣም ትጉነች ሷ ለዓላማዋ ስትል አሁን ብዙም በሚያብለጨልጩ ነገሮች የምትሸወድ አይነት ነገር አይደለሽ። ለዓላማዋ በጣም ቆርጣ ተነስታ እዚህ ደርሳለችና እኔም እሱን ነገር አይባታለሁ። እዛ ታርጌት ላይ ለመድረስ የሚከፈል መስዋዕትነት አለና እሱን ደግሞ ከሷ ተምሬያለሁ። እኔ ሲቪል ኢንጂነሪንግ ነው የማረው ባህር ዳር ዩኒቨርሲቲ አምስተኛ ዓመት ነው የሚሆነው።
እሷ በማዕረግ ተመርቃለች አንተም በማዕረግ እንጠብቅ።
በማዕረግ እንኳን ላይሆን ይችላል።
ናርዶስም የቤተሰቦቿን ድጋፍ በትልቁ ታወሳለች። የመምህራኖቿን ውለታ በአክብሮት ትዘክራለች።
ቤተሰቦቼ በጣም ከመጀመሪያው ጀምሮ ገና እዚህ ትምህርት መግባት ካሰብኩ ጀምሮ የነሱ ድጋፍ ነው። ከመጀመሪያው እስከ መጨረሻ የነሱ እገዛ ነው ያደረሰው። እና አስተማሪዎቼም በጣም ጥሩ አስተማሪዎች ነበሩ። በእያንዳንዱ ነገር ከመጀመሪያው ጀምሮ ጥሩ ደግፈውኛል።
በልጄ ሁሉ እኮራለሁ። ገና ብዙ ጠብቃለሁ።
እህቴ በጣም ጠንካራ ሐኪም እንደምትሆኚ በጣም እርግጠኛ ነኝ። ወደፊት ደግሞ ከዚህ የተሻለ እንደምትሆኚ ተማመናለሁ። እግዚአብሔር ካንቺ ጋር ይሁን እላለሁ።
በቅንነት በቻልኩት እግዚአብሔር በረዳኝ መጠን ለህብረተሰቡ ለማገልገል እንደምችለው ልክ እሱን ለማድረግ ነው የምሞክረው። የመንግስት ሆስፒታል ነው የምንቀጠረው። መንግስት ሆስፒታል ሁሉም አይነት ህብረተሰብ ይመጣል። በተለይ የግል መታከም የማይችሉ አቅማቸው የደከመ ሰዎች አብዛኛውን የመንግስት ሆስፒታል ነው የሚመጡት እና እግዚአብሔር በረዳኝ መልኩ ህብረተሰቡን ለማገልገል።
ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
አድማጮቻችን አሁን ደግሞ አጫጭር የስፖርት ዜናዎችን የምንሰማበት ሰዓት። ኢትዮጵያዊው ሹራ ቂጣታ በትናንትናው ዕለት በተደረገው የለንደን ማራቶን ባለድል ሆኗል። ሌላኛው የሀገሩ ልጅ ቀነኒሳ በቀለ በውድድሩ እንደማይሳተፍ በዋዜማው ማስተዋወቁን ተከትሎ የዚህ ውድድር አሸናፊ ይሆናል ተብሎ የተጠበቀው ኬንያዊው የተከታታይ ድሎች ባለቤት ኤልዩድ ኪፕቹጌ ነበረ። ሆኖም የ24 ዓመቱ ሹራ የውድድሩ ግርምት ሆኗል። 2 ሰዓት ከ5 ደቂቃ ከ41 ሰከንድ በሆነ ሰዓት ኬንያዊውን ቪንሰንት ኪፕቹምባን አስከትሎ አሸንፏል። እሱ ብቻ አይደለም፣ የሀገሩ ልጆች የሆኑት ሲሳይ ለማ፣ ሞስነት ገረመው፣ ሙሌዋ ሲሁንና ታምራት ቶላ ከሶስተኛ እስከ ስድስተኛ ደረጃ ያለውን ስፍራ በመያዝ ተከታትለው ገብተዋል። የለንደን ቀዝቃዛ አየር ሁኔታ ውድድሩን ፈታኝ እንዳደረገው ተጠቁሟል። ከ2013 የጎርጎሳውያን ዘመን ወዲህ ለመጀመሪያ ጊዜ ሳያሸንፍ የቀረው የ35 ዓመቱ ኤልዩድ ኪፕቹጌ በቅዝቃዜው ምክንያት ጆሮ መደፈኑንና የኋላ የኋላ ደግሞ እንዳይንቀሳቀስ ወደ አገደው ህመም ስሜት ማደ ጉን በመክንያትነት አቅርቧል። ዛሬ 2 ዓመት በተደረገው የለንደን ማራቶን ላይ ሁለተኛ ወጥቶ የነበረው ሹራ በበኩሉ ለአሁኑ ድሉ በውድድሩ ላይ እንደማይሳተፍ በመጨረሻው ሰዓት ያስታወቀው ቀነኒሳ በቀለ አስተዋጽኦ እንዳበረከተ ተናግሯል። ቀነኒሳንም አመስግኗል። ቀነኒሳ ለዚህ ውድድር ሲያግዘ የነበረ እንዴት መሮጥ እንዳለብኝም መክሮኛል ማለቱን ሮይተርስ ዘግቧል። ከተሳተፈባቸው 13 ማራቶኖች 12ቱን በድል ያጠናቀቀው ኪፕቹጌ በበኩሉ መሸነፉን በጸጋ መቀበሉን በትዊተር ገጹ አስታውቆ ወደ ውድድሩ ግን እንደሚመለስ ተናግሯል። በዚህ ዕለት ቀደም ብሎ በተደረገው የሴቶች ማራቶን ውድድር ኬንያዊቷ ብሪጊድ ኮስጌ 2 ሰዓት ከ18 ደቂቃ ከ58 ሰከንድ በሆነ ጊዜ አሸንፋለች። አሜሪካዊቷ ሳራ ሃል ሁለተኛ፣ ኬንያዊቷ ሳራ ቺፒንጊቴጅ ደግሞ ሶስተኛ ደረጃን ተቆናጣለች። የዘንድሮው የለንደን ማራቶን ሊከናወን ቀጠሮ የተያዘለት በሚያዝያ ወር ላይ ነበረ። ኮቪድ-19 ሁኔታዎችን በመቀያየሩ ወደ ጎርጎሳውያኑ ጥቅምት ተገብቷል። ለወትሮው በሺዎች የሚቆጠሩ ተሳታፊዎችን ይዞ በጎዳናዎች ላይ ይደረግ የነበረ ውድድር ዘንድሮ ሴንት ጄምስ የተሰኘውን የከተማዋ መናፈሻ 20 ጊዜ በመዞር ተፈጽሟል። 40 ሺህ ተሳታፊዎች በመረጡት ስፍራ በእያሉበት በርቀት ሮጠዋል። ውድድሩን በመጨረሳቸው ኦፊሳላዊ ሜዳሊያም ይቀበላሉ። የሚያዝያ ውድድር በመሰረዙ ምክንያት ኢኮኖሚያዊ ችግር ለገጠማቸው ግብረሰናይ ድርጅቶችም በሚሊዮኖች የሚቆጠር ገንዘብ ይሰበሰባል ተብሏል። እስካሁን ድረስ አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሀብታሙ ስዩም መሰናዶውን በመምራት ኤልያስ አስማረ ደግሞ በማቀናበር አብረናችሁ አምሽተናል። ትዝታ በላቸው ዋና አዘጋጇ ናት። የነገ ሰው ይበለን። መልካም ምሽት። I'm just a magician.